ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ደረስኩ ደረስኩ የሚለው ነገ ሲደርሱበት ፈቅ እያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል።
ለዚህም ምክንያቱ እንደ ማህበራዊ ህይወት አዋቂዎች እይታ የሰው ልጅ ምናብ በአመዛኙ የእርስ በርስ መስተጋብራችን ከሚታየው በላይ በብርቱ ስራ በመጠመቁ ነው። እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሐሳባችን እንደሳለነን።
ይሁንና አዲስ ሐሳብ አፍላቂዎች የፈጠራ ሰዎችና ጠበብት በማያቋርጥ ጥረታቸው በዙሪያችን ያለውን ሁኔታ የዕለት ተዕለት አኗኗራችንን ጨምሮ የሚለውጡ አዳዲስ የፈጠራ ውጤቶችን ለፍሬ በማብቃት የጊዜን መለወጥ ቅርብ በማድረግ እንድናስታውስ ያደርጉናል።
ለመሆኑ እርስዎ ባሉበት ሁኔታ አዲስ በተወለደው ቀን ወይም ቀናትና ሳምንታት ባስቆጠረው አዲስ ዓመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል?
ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጨፍጋጋ ዘመን?
በምሽቱ የመጽሔት ማስታወሻ መልከት የምናደርገው ጭብጥ ነው። ቆይተን በሰፊው እንመለስበታለን።
ስለ ሐሳብ የፈጠራ ሥራዎችና ቴክኖሎጂ የተቀራበረው ዝግጅት ቀዳሚው ነው።
አሁን እንደኝ ትናንሽ ብለን የምትቀመማቸው አይዲያዎች ይሄን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም የሚገርም ነገር ነው። ዋናው ሀሳብ ከልትሬት እንዲሆንና እንዲያድግ ሀሳብ ተወልዶ ሰብል ደረጃ እንዲደርስና ተመልሶ ኮሚኒቲም ሰርቭ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለብን።
የመዋለ ህጻናት ኢንዱስትሪ እንዴት ነው የሚሰራ? አሜሪካን ሀገር ውስጥ አንድ የተማርሽው ነገር ምንድን ነው? 790,000 መዋለ ህጻናቶች አሉ። እነዚህ እንግዲህ መዋለ ህጻናቶች 12 ተማሪ በላይ የሆኑት ናቸው። ከዛ ደግሞ ሌላ 1.2 ሚሊዮን ገደማ ደግሞ የሚሆኑ ትንንሽ የልጆች መዋያ ደግሞዎች አሉ። እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ በየወሩ። ስለዚህ ለእነሱ ቴክኖሎጂዎች መስራት ጀመር።
ኤፍኤም ግርማና ማይክ እንዳለ ይባላሉ። እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት
በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህሮች ምጣይ ከሚገኘው ሲሊከን ቫሊ ከተባለ መንደር ያለና ለልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ስራዎች እውቅና እያገኘ ለመጣ ኩባንያ ስለሸጡት የቴክኖሎጂ ምርታቸው ከተናገሩት የተወሰደ ነው።
ስለ ሀሳብ፣ ስለ ፈጠራ ስራ፣ ስለ መጪው ጊዜና ስለ ህይወት በምናደራው ሰፊ ወግ አብረውን ያመሻሉ።
የከተሞች እድገትና መስፋፋት፣ ኪነ ህንፃ፣ ታሪክና ቅርስ ጥበቃ ላይ ያተኮረ ወግም ይዘናል።
ከተሞች የአንድን ሀገር ህዝብ ታሪክና እድገት እንደ እጃችን አሻራ አትመው የሚይዙ ናቸው ይባላል። መዓት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ ወክ እያደረጉ ሲያልፉ ያ ከተማ ምን ደረጃ ላይ እንዳለ፣ ምን ነገሮችን እንዳለፈ፣ በስንት ታሪክ እንዳለፈ ማየት ይቻላል።
የአዲስ አበባ ዩኒቨርሲቲው መምህር አቶ ፋሲል ጊዮርጊስ ነው። ከእውቁ የኪን ህንፃ ባለሙያ ጋር እንወያያለን።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈት ደግሞ ንጉሴ አክሊሉ ለምሽቱ ስለ ክረምቱ አደይ አበባና የመስቀል ወፍ የሚያጫውተንን ይዞ ብቅ ይላል።
እሁድ መስከረም 23 2014 ዓመተ ምህረት ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። አንድ ቅዳሜ ሰሜናዊ ማሊ ውስጥ አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ በፈንጂ ጥቃት መገደሉንና በርካቶች መቁሰላቸውን የመንግስታቱ ድርጅት የማሊ ሰላም አስከባሪ ኃይል አስታወቀ። በዚሁ ሳምንት ውስጥ 5 ማሊያውያን ወታደሮች በደቡባዊ ማሊ የማዕድን ማውጫ ስፍራ መገደላቸውና ለግድያው ከአልቃይዳ ጋር ግንኙነት ያለው አንድ ቡድን ኃላፊነት መውሰዱ ይታወሳል። ማሊና አጎራባቾቿ ቡርኪና ፋሶና ኒጀር ዓለም አቀፍ ሰላም አስከባሪ ወታደሮች በብዛት የተሰማሩ ቢሆንም ጽንፈኛ እስላማዊና ሌሎችን ቡድኖች በተደጋጋሚ ጥቃት እያደረሱ ናቸው። ቱኒዚያ ዋና ከተማ ቱኒዝ ውስጥ ፕሬዚደንት ካይስ ሳኢድን በመደገፍ በሺዎች የተቆጠሩ ሰዎች በዛሬው ዕለት ሰልፍ አድርገዋል። ሰልፉ የተጠራው ፕሬዚደንቱ ፓርላማውን በማገድ የወሰዱትን እርምጃና በፖለቲካ ስርዓቱ ውስጥ ለውጥ ለማካሄድ የገቡትን ቃል በመደገፍ እንደሆነ ተገልጿል። ተቃዋሚዎቻቸው በበኩላቸው ፕሬዚደንቱን መፈንቅለ መንግስት ነው ያካሄዱት በማለት ይከሷቸዋል። የዛሬው ተቃውሞ ሰልፍ አላማ ባለፉት ሁለት የሳምንት መጨረሻዎች ፕሬዚደንቱን በመቃወም ለተካሄዱት ሰልፎች ምላሽ ለመስጠት እንደሆነ ነው የተገለጸው። በተጨናነቀ የእንጨት ጀልባ ላይ ከሊቢያ ወደ አውሮፓ ለመግባት ተሳፍረው የነበሩ 65 ስደተኞችን አንድ የኢጣሊያ የዕቃ ጫኝ መርከብ ደርሶ ሕይወታቸውን እንዳተረፈ ተገለጸ። ሲበርድ የተባለው ግብረሰናይ ድርጅት ባስተላለፈው ጥሪ የጣሊያኑ ኦሶ ቬንቲኖቬ የተባለው የዕቃ ማጓጓዣ መርከብ ደርሶ በሙሉ መንሳፈፊያ ጃኬት ያለበሱ የነበሩትን ተሳፋሪዎች ለማውጣት መቻሉን አሶሺየትድ ፕሬስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኘው በዋናው መስጊድ ዛሬ እሁድ በደረሰ የቦምብ ፍንዳታ ብዛት ያላቸው ሰዎች መገደላቸውን የታሊባን ቃል አቀባይ ዛቢሁላ ሙጃሂድ ተናገሩ። ባለፈው ነሐሴ አጋማሽ ካቡል አውሮፕላን ጣቢያ ደጃፍ ላይ የኮራዛን ክፍለ ሀገሩ እስላማዊ መንግስት የሚባለው ቡድን ካደረሰው የቦምብ ጥቃት ወዲህ የዛሬው የመጀመሪያ መሆኑ ነው። ለዛሬው ጥቃት ኃላፊ ነኝ ያለ ወገን እስካሁን አልተሰማም። ካቡል መሃል ከተማው ላይ በሚገኘው ትልቁ መስጊድ ላይ ጥቃቱ የተፈጸመው በቅርቡ ላረፉት ለሙጃሂዲን እናት ዛሬ በመስጊዱ ሲካሄድ የነበረውን ልዩ የጸሎት ስነ ስርዓት ሆም ብሎ ኢላማ ያደረገ እንደነበረ ነው የተገለጸው። ዩናይትድ ስቴትስ ውስጥ ትናንት ቅዳሜ በአገር አቀፍ ደረጃ የጽንስ ማቋረጥ ድጋፍ ሰልፍ ተካሂዷል። ዋሽንግተን ውስጥ ሰልፍ የወጡት በሺዎች የተቆጠሩ ሴቶች የራሴ ሰውነት ነው፣ የራሴ ምርጫና የራሴ መብት ነው የሚሉ መፈክሮችን አንግበው ጽንስ ማቋረጥ እንዲገደብ ወግ አጥባቂዎች የያዙትን ግፊት በመቃወም ድምጻቸውን አሰምተዋል። በኮቪድ-19 ዜና ለኮሮና ቫይረስ የተጋለጠ ሰው ቫይረሱን ለሌላ ሰው ለማስተላለፍ በሚችልበት አኳኋን ላይ ይሁን አይሁን ምራቁን በቀላሉ በመመርመር ለማወቅ የሚያስችል ዘዴ መፍጠሩን አንድ የብሪታንያ ኩባንያ አስታወቀ። ቫቲክ የተባለው ኩባንያ እንዳስታወቀው ይህ የምርመራ መንገድ እጅግ በጣም ትክክለኛ መሆኑንና ምርመራው ከተፈተሸባቸው ሰዎች ውስጥ አንዳቸውም ላይ የተሳሳተ ውጤት እንዳልታየ ነው የገለጸው። ይህ የሰዎችን የዕለት ከዕለት ኑሮ ወደ ተለመደው ለመመለስ እጅግ የሚጠቅም ግኝት ነው ያለው ኩባንያው፣ እዚህ የምርመራ ዘዴ ላይ የሰራንበት ዋናው ምክንያት ሰዎች በሳምንት ውስጥ በተደጋጋሚ ቢያደርጉት የሚያስከፋቸው ስላልሆነ ነው ብሏል። የምርመራው ውጤት በ15 ደቂቃ የሚደርስ መሆኑን ነው ኩባንያው የገለጸው። ይህ በምራቅ የኮሮና ቫይረስ መመርመሪያ እስካሁን ለሕዝብ አገልግሎት እንዳልቀረበና ተጨማሪ ፍተሻ ላይ መሆኑንም ገልጿል ኩባንያው። ይህ በዚህ እንዳለ ህብረተሰቦችን፣ ኢኮኖሚዎችንና መንግስታትን ያናጋው የኮቪድ-19 ዓለም አቀፍ ወረርሽኝ ዓለም አቀፍ የጤና ደህንነት በሌለበት ዓለም አቀፍ ጸጥታ ሊኖር እንደማይችል አሳይቶናል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ ይህን የተናገሩት በቅርቡ ለአውሮፓ ህብረት የፖለቲካና የጸጥታ ኮሚቴ አምባሳደሮችና ተወካዮች ባደረጉት ንግግር ነው። ይህንን ወረርሽኝ ለማክተም ከማናቸውም ሁነኛ የሆነው መንገድ በክትባቱ አቅርቦትና ተደራሽነት ረገድ እውነተኛ ዓለም አቀፍ ትብብር ማድረግ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ መስከረም 23 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን። ደረስኩ ደረስኩ የሚለው ነገ ሲደርሱበት ፈቅ ያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል። በመግቢያችን በመጠኑ ባስተዋወቅ ነው የራዲዮ መጽሔት ማስታወሻ ወደ ቀዳሚው ቅንብር ልንደረደር ነው።
እንደ ማህበራዊ ህይወት አዋቂዎች ትንታኔም ታዲያ ለዚህ ምክንያቱ ምናባችን በአመዛኙ የእርስ በርስ መስተጋበራችን ከሚታየው በላይ በብርቱ ስራ በመጠመዱ ነው። እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሀሳባችን እንደ ሳለንን።
ይሁንና አዲስ ሐሳብ አፍላቂዎች የፈጠራ ሰዎችና ጠበብቱ በማያቋርጥ ጥረታቸው በዙሪያችን ያለውን ጨምሮ የዕለት ተዕለት አኗኗራችንን በፍጥነት የሚለውጡ አዳዲስ የፈጠራ ውጤቶችን በመፈልሰፍ ያለ ጥርጥርም ጊዜው መለወጡን ዋቢ ምስክር ሆነው ያሳዩናል።
ለመሆኑ እርስዎ ባሉበት ሁኔታ አዲስ በተወለደው ቀን ወይም ቀናትና ሳምንታት ባስቆጠረው አዲስ ዓመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል የሚለው የኛ ጥያቄ ነበር።
ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጨፍጋጋ ዘመን?
ዝርዝሩን እናዛልቃችሁ። ተስፋ የሚያለመልህ ብሩህ መጪ ጊዜ ከጨለምተኛው መመረጡ ባያጠያይቅም ምርጫችን ወይም የጠበቅነው ነገር ግን ውጤቱን በመቀየሱ ላይ ዋጋ ይኖረዋል የሚለውን ምልከታ ያውቁ ይሆን? ከሆነስ ይሆናል ብለው ያምናሉ?
አንድም በየልባችን የምናሳድረው አዎንታዊ ሐሳብ የሚከስተው አንዳች መልካም ነገር መኖሩ፣ ሁለትም የምንመኘውን ዓለም እውን ለማድረግ መላ ቀልባችንን ከምንወስዳቸው ምርጫዎችና ከምንተገብራቸው ድርጊቶች ጋር ማስማማታችን ወይም ማስተካከላችን አይቀሬ ነውና ባይናቸው።
የምሽቱ የመጽሔት ማስታወሻ የውይይት ሐሳብ ይሁንና በያላችሁበት እየተነጋገራችሁ ስለ ሐሳብ የፈጠራ ሥራዎችና ቴክኖሎጂ ወደ ተቀናበረው ቀዳሚ ዝግጅት እንውሰዳችሁ።
በተለይ ባለፉት ጥቂት አስር ሰዓት እድሜ ውስጥ ብቻ የታየው ከዚያ ከቀደሙት በርካታ መቶ ዓመታት ከሆነው በብዙ እጥፍ የበዛና የቀለጠፈ የቴክኖሎጂ ምርታ መዘገቡን፣
በእነኚህ ጥቂት ዓመታት ውስጥ የተገኙት የጥበብ ፍሬዎችም ያስገኛቸው ተጨባጭ ውጤቶች የዕለት ኑሯችንን የቱን ያህል ማቅለላቸውን ልብ ስንል
ያ ገና ያልደረሰ ነገር ግን ቅርብ ያለ ያልታወቀ ነገር ግን የምናውቀውን ያህል የሚናፍቀን ነገ ማለቂያ የሌላቸው በጎ ነገሮች የሚሰሩበት መልካም ዕድል ሆኖ የሚታያቸው ብዙዎች ናቸው።
ተከታዩም ለዚህ እይታ የቀረበ ነው።
በመግቢያችን ያስተዋወቅናቸው ሁለቱ እንግዶቻችን ኤፍሬም ግርማና ማይክ እንዳለ ለውይይቱ በስልኩ መስመር ተገኝተዋል።
እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት አፕልን፣ ፌስቡክን እና ጉግልን ጨምሮ ዓለም አቀፍ እውቅና ያላቸው ታላላቅ የቴክኖሎጂ ድርጅቶች እና ጀማሪዎቹ የቴክኖሎጂ ድርጅቶች በአንድ ከከተሙበት
በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህር ወሽመጥ ላይ ከሚገኘው ሲሊከን ቫሊ ከተባለው መንደር ያለና ለልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ሥራዎች ከፍተኛ እውቅና እያገኘ ለመጣ ኩባንያ ስለሸጡት የቴክኖሎጂ ምርታቸው ያጫውቱናል።
ባጭሩም ስለ ሐሳብ፣ ስለ ፈጠራ ሥራ፣ ስለ መጪው ጊዜና ስለ ሕይወት እናወጋለን።
የብሌኖቹ የፍሬም ግርማና ማይክ እንዳለ እንኳን በደህና ወደ ራዲዮ መስሄት ዝግጅት ክፍላችን መጣችሁ።
እንኳን ደህና ቆየናል።
በዚህ ፈተና በበዛበት ምስቅልቅል ጊዜ ውስጥ በስራችሁ መልካም ዜናዎች፣ ግሩም ሀሳቦችና ወጥኖች ይዛችሁ ብቅ ያላችሁ ይመስላል። በሰው ልጅነትና ስለ ነገ ብዙ ተስፋ ስለሚያጭሩ ሀሳቦችና ስራዎች እንጨዋወታለን። አሁንም እንደ ትኩስ ከሚቆጠረው ጉዳይ እንነሳ። ሞግዚት በምትባል ስራችሁ እንጀምር። እርግጥ ነው ማግሴት ወይም ሞግዚት ከተሰራች ቆየት ትብላለች። ታዲያ አሁን አንድ ትልቅ እርምጃ የተራመደችበት ሁኔታ ተፈጥሯል። እስኪ ሞግዚትን እንተዋወቅ። ማግሴት አማርኛውን መሰረት ወስዳችሁ ሞግዚት ትርጉምም እንዲሰጥ አድርጋችሁ የሰራችሁት ነው። ማግሴት ማናት? ስለምን ተሰራች? ማይክ ካንተን ጀምረ።
እሺ፣ እንግዲህ ማግሴት የጀመርነው የዛሬ 5 ዓመት አካባቢ ነው። ድርጅታችን ውስጥ ብሌን ውስጥ ስንሰራ ከጊዜ ወደ ጊዜ አዳዲስ አይዲያዎችን እንሞክራለን። ጊዜ ባገኘ ቁጥር ወይ ትርፍ ጊዜ ባገኘ ቁጥር አዲስ ነገር እንሞክራለን እና ሞግዚትን የጀመርነው አስታውሳለሁ። አክቹሊ ልጄ የመዋለ ህፃናት ውስጥ መሄድ ጀመረ እና መሄድ ሲጀምር መጀመሪያ የገረመኝ ነገር ሁሉ ነገር ለመዋለ ህፃናቱ መሞላት ያለበት የመንግስት ፎርሞች የተለያዩ ነገሮች በሙሉ በወረቀት መሆን ነበረበት። ከዛ ደግሞ መጡና መክፈል ያለብህ በቼክ ነው። እዚህ ሀገር ቼክ አልተለመደም፣ በክሬዲት ካርድ ወይ በሌላ ነገር ነው የሚከፈለው እና እሱም ግረተን ትንሽ ግራ ገባኝ። ግን በኋላ ግን ትምህርቱን ከጀመረ በኋላ ልጄ አንድ ነገር ያየሁት የነበረው ከጊዜ ወደ ጊዜ ወደ ጊዜ ስ ወረቀት እየጨመረ እና እኔ ወረቀት በደንብ መያዝ አልችልም። ስለዚህ አንድ ጊዜ ቅዳሜ ቀን ነው ትዝ የሚለኝ ብዙ በረዶ ወረደ እና ምንሰራው ነገር አጣን። የዛን ቀን ማታ ጀመርኩ ዝም ብዬ የሆነ ትንሽ አይፓድ አፕሊኬሽን ልስራና ለአስተማሪዎቹ ውስጥ ልስጥራቸው ብዬ አሰብኩና ዝም ብዬ ጻፍኩኝ። ከዚያ የተወሰነ ጊዜ በኋላ አይ ቲንክ በሚቀጥለው ሰኞ ነው 2 ቀን በኋላ ሰጠኋቸው ለአስተማሪዎቹ። ጀስት የኔን ልጅ ኢንፎርሜሽን በዚህ ሰብስቡልኝ እና ኢሜል ያደርግልኛል ብዬ የተወሰነ ጊዜ በኋላ ጠቀሙና መጡ ተመልሰው ይሄ ነገር ለእኛ እስኪ ለክፍሉ ስላሉት ተማሪዎች እስኪ አጀስት አድርጋሉን አረግን ሰጠናቸው። ከዛ የተወሰነ ሳምንት በኋላ ደግሞ መጥተው ለትምህርት ቤቱ ደግሞ ፈለው እዛን ጊዜ ነው ማግሴት ቢዝነስ የሆነችው። ከዛ በኋላ ያው ላለፈው 5 ዓመቶች የተለያዩ ትልልቆችን ኢንተርናሽናል የሆኑ ከስተመሮችን ማግሴት የማግሴትን ሶፍትዌር ተጠቅመው ቢዝነሳቸውን ራን ማድረግ ችለዋል እና አሁን ደግሞ ያለፈው 2 ሳምንት ውስጥ ፐብሊክሊ አናውንስ አደርገናል ዳት ማግሴትን ሌሎች ካምፓኒዎች ገዝተዋታል።
ማግሴት ስራዋን ደግሞ ኤፍሬም እስኪ ያጫውተን። እንግዲህ አፈጣጠሯ ራሱ አጀማመሩ የራሱ ታሪክ ያለው ከግል ገጠመኝ ከፈተና የጀመረ መሆኑን ማይክ አጫውቶናል። ቅድም ከጀመራቸው ማሳያዎች በተጨማሪ ምን ታደርጋለች ይቺ የኮምፒውተር መተግበሪያ ኤፍሬም?
ትንሽ በኋላ ብንሄድ ያው እኛ ብሌን ስንሰራው እኔና ማይክ ብሌን የምትባል ትንሽ የቴክኖሎጂ ጎጆ ቤት አለችን። ሞቅ ያለች ጎጆ ነች። እሷ ውስጥ ብዙ ነገር ይካሄዳል። በአንድ ሳይድ ሰርቪስ ወይም ግልጋሎት የምንሰጥበት አለ። በሌላ ሳይድ ደግሞ ጀስት ቁጭ ብለን አይዲያዎችን እንነጋገራለን እናስባለን። እና ሀክ ነው የሚባለው አይገስ ሀክ ፍራይዴይስ የሚል የተወሰነ ታይም አሎኬት አድርገን ብለን ውስጥ ያሉትን ልጆች ሌሎችን መግባት እያደረግን በቃ ዝም ብለን ዋት ኤልስ እንደዚህ አይነት ነገር ቢኖርና ብዙ ጊዜ ሀሳቦች መጡና መፍትሄዎች ነው የሚሆኑት። አሁን ማይክ እንደዚህ አይነት ሲትዌሽን ባይገጥመው ኖሮ ሞግዚት አትወለድም ነበር። እና እንደዚህ አይነት አይዲያዎች ብዙ ጊዜ እንቀመማለን፣ እናስባለን። ብሌን ውስጥም ያሉት ልጆች ባይ ዘ ወይ እኔና ማይክ ብቻ አይደለም፣ ብሌን በጣም በጣም ታለንትድ የሆኑ ልጆች አሉ። እና ብዙ ጊዜ እንደዚህ አይነት አይዲያዎች ከውስጥ እየተወለዱ ይወጣሉ። ም ከችግር አንጻር ነው ኮለ ሚባልም ፕሮዳክት ነው ላ ከፕሮዳክት ሰርተን ነበረ። ያም ከሚመጣ ችግር አንጻር ነው። ሞግዚትም አሁን ያው ከዛ ከመጣ ችግር ውስጥ የተወለደች ስለሆነ በጣም ሰክሰስፉል ልትሆን ትችላለች።
ምን ታደርጋለች? አንድ ሰው ምን ማድረግ ይችላል? እችን የቴክኖሎጂ ውጤት የሚጠቀም ተገልጋይ ምናልባት በግልም ካልሆነ የሚጠቀሙት በኋላ ላይ ቅድም እንዳላችሁት ሲሊከን ቫሊ ውስጥ ያለ የቴክኖሎጂ ኩባንያ ገዝቶታል። የትምህርት ኩባንያ ነው። ምንድን ነው ግን በዚህ የቴክኖሎጂ ውጤት ማድረግ የሚቻለው?
ኦኬ አሁን ለምሳሌ አንድ ሰው አንድ ልጅ ትምህርት ቤት ወይም ዴይኬር ውስጥ ሲልከው ያ ትምህርት ቤቱ ተቀብሎ የሚያደርጋቸው ነገሮች አሉ። እና ሙኪት ምን መሰለ የምታደርገው ያ ልጅ እዛ ትምህርት ቤት የመጀመሪያ ኦሪጂናል ነው ምንድነው ማይክ ቀደም እንዳለው ስለ ልጁ የሚሰጠው ኢንፎርሜሽን በወረቀት ነው የሚመጣውና ያቺን ሙክሲት ተቀብያለሁ ብላ ትወስዳለች። ከዛም በኋላ ልጁ ለምሳሌ ዳይፐር ሲቀይር ወይም ልጁ ትንሽ ችግር ካለበት አጠቃላይ ኢንፎርሜሽን ሰብስባ አት ኤንድ ኦፍ ዘ ዴይ ትምህርት ቤት ሄደህ ልጅን ፊክስ ስታደርግ በኢሜይል ይመጣልሃል። ልጅ ዛሬ ይሄን በልቷል፣ ይሄን ጠጥቷል፣ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል። ሌላው ደግሞ ልጅ ይሄን ስታስረክቡ ተረካቢ ያለ ልጅ ይሄን ሰጥተሃል፣ ኦኬ ትምህርት ቤቱ ተረክቧል። ያ የመጀመሪያው አይዲያ ነው። በኋላ በጣም እየሰፋ መጥቶ አሁን ትልቅ ደረጃ ደርሷል። ምናልባት ማይክ ወደ ኋላ የመለስበት እና በዲቴል ይናገረዋል። ስንጀምረው እንደዛ ነው፣ ነገሮችን ለማቅለል ልጅ ይህን እለት ለማየት ቀኑ ሙሉ ምን ሲያደርግ ይውላል፣ እንዴት ነው ልጅ ስንት ሆነ፣ ነገሮች ያቀልልሃል ማለት ነው። ምናልባት ማይክ ከዚህ ለየት ባለ ነገር የምትጨምረው ነገር
ማይክ?
አዎ፣ እነዚህ ነገሮች እዚህ ሀገር በተለም ወላጆች ማየት ፈልጋሉ ልጆቻቸውን። እኔም ማየት ፈልግ ነበር እውነት ለመናገር።
አንተ ቤት ሆነ ልጅ ትምህርት ቤት እያለ በመሀል ብታዩ ትፈቅዳለህ?
ህጻናት ያላቸው ሰዎች የሚገባቸው ነገር ለምሳሌ ትምህርት ቤት በቂ እንቅልፍ ካልተኛ ማታ ምን ማድረግ እንዳለብህ ይገባሃል። ወላጅ ስትሆን በቂ ምግብ ካልበላ ነው ምግብ ማብላት እንዳለብህ ይገባሃል። ልጆች እያሉ ስፔሻል። ሁለተኛ ግን ነገር በኋላ ያገኘነው ኢንፎርሜሽን ምን ሆነ ጠቃ እያለን በደንብ አንደርስታንድ እያደረግን ስትመጣ የመዋለ ህጻናት ኢንዱስትሪ እንዴት እንደሚሰራ አሜሪካን ሀገር ውስጥ አንድ የተማርከው ነገር ምንድን ነው? 790,000 መዋለ ህጻናቶች አሉ። እነዚህ እንግዲህ መዋለ ህጻናቶች 12 ተማሪ በላይ የሆኑት ናቸው መዋለ ህጻናት ብለው የሚመራቸው። ከዛ ደግሞ ሌላ 1.2 ሚሊዮን ገደማ ደግሞ የሚሆኑ ትንንሽ የልጆች መዋያ ደግሞዎች አሉ። እነሱ ከ12 ልጅ በታች ያላቸው እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ። በየወሩ ክፍያ ለምሳሌ ሲከፍሉ በወረቀት ስለሆነ አንዳንድ ጊዜ ወላጆች በስነስርዓት በሰዓቱ አይከፍሏቸውም። ስለዚህ ለእነሱ ቴክኖሎጂዎች መስራት ጀመርን። ከዛ በኋላ ደግሞ በመንግስት በኩል ደግሞ የሚያስፈልጉ የኮምፕላይንስ ይሉታል
በቁጥጥር መመሪያው መሰረት የህፃናት መዋያው የሚጠበቅበትን ማሟላቱ የሚረጋገጥበት
ያ የቁጥጥር መሟላትን የሚያስፈልገው በሙሉ ፎርም በየወሩ የማክሰት ሶፍትዌር ኦልሬዲ ያለው ሁሉ ነገር ከሚሰበሰበው ዴታ ነው። ዳታው ከዛ ነው የሚመጣው። ስለዚህ እኛ ሲስተሙ እሱን እየሰበሰበ ለመንግስት የሚሆን ሪፖርት ያቀርባል። ከዛ ደግሞ ከሱ ደግሞ ትንሽ አልፈ ደግሞ ስትሄድ ምን አይነት አጋጣሚዎች አሉ። ለምሳሌ መዋለ ህጻናት ስትሄድ ከተወሰነ ሰዓት በላይ ሌት ፊክስ ስታደርግ ለምሳሌ የተወሰነ ቅጣት አለው። ቅጣቱን መሰብሰብ ትልቅ ችግራቸው ነበር። ስለዚህ እንደዚህ እያለ ባለፈው 5 ዓመት ውስጥ እኛ የሞግዚት ሶፍትዌር ከትንሽ አይዲያ የአንድ ልጅን ኢንፎርሜሽን ሰብስቦ በኢሜይል ከመላክ ጀምሮ ባለፈው 5 ዓመት ውስጥ አድጎ እዚህ ሀገር ኢንተርፕራይዝ ሶፍትዌር ይሉታል። ኢንተርፕራይዝ ሶፍትዌር ማለት በድርጅት ለምሳሌ 10,000 መዋለ ህጻናት ያለው ወይም 100,000 መዋለ ህጻናት ያለው ድርጅት ወይም መንግስት ወይም እንደዚህ አይነት ነገር ፕሮቫይድ ማድረግ ቢፈልግ እንደዚህ አይነት ሰርቪስ የሞክትድ ሶፍትዌር አድርጎ ማሰል አድርጎ እሱን ድልፈር ነው አሁን የሚያደርገው።
መልካም። የመጀመሪያ ያደረግናት በትልቁ የታወቀች የቴክኖሎጂ ውጤታችሁን ይሁን እንጂ ሌሎች ስራዎችም ሰርታችኋል። ቀደም ብዬ በመግቢያ እንደጠቀስኩት ስለ ሀሳብ እናወራለን። ከዚያ በፊት ግን አሁን ባነሳችሁት የመጨረሻ ነጥብ ላይ ኤፍሬም የምትለውን እንውሰድና ቀደም ብዬ ወደ አስተዋወቅኩት ጉዳይ እንሄዳለን። ለትምህርት ቤቶች ስራ ቅልጥፍና፣ ለወላጆች ደግሞ የጨቅላ ህጻናቶቻቸውን ውሎ ማወቅ የሚችሉበት ቀላል የሚያደርገው ይህ ዘዴ አንድ ትምህርት ቤት ብቻ እንዳልተገደበ ማይክ ቀደም ብሎ ገልጾልናል። እንደውም የገዛችው ኩባንያ ቀደም ማይክ ገለጻቸው 790,000 መዋለ ህጻናት ወይም ከ1.2 ሚሊዮን የሚደርሱት ቁጥራቸው የበዛ የልጆች ትምህርት ቤቶች ሊጠቀሙ የሚችሉበት አይነት ወደ መሆን ተሸጋግረዋል። ይሄ ምናልባትም የወደፊት የልጆችን የትምህርት ሁኔታም ሊቃኙ የሚችሉ ሌሎች ስራዎችንም ሊያነሳሳ የሚችል ይመስላልና ይሄ መነሻችሁ ሌሎችም ወደፊት ትምህርት ነክ በሆኑ ጉዳዮች ላይ የመስራት ፍላጎት አሳደረባችሁ ወይ? እንደተረዳሁት የዚህ የገዛችሁ ድርጅት የባለቤትነት ድርሻ እንዲኖራችሁም አድርጋችኋል በሰራችሁት ቴክኖሎጂ ውጤት አማካኝነት። ኤፍሬም አስረዳን እስኪ።
አሁን እንደ ሁኔታው ጊዜውን ስታየው አሁን ብዙ ነገሮች በተለይ ባለፉት 30-20 ዓመታት ውስጥ ብዙ ነገሮች በፍጥነት እያደጉ ነው። እጅ አይናችን ስር ነገሮች ቅልል ብለዋል። ለምሳሌ አሁን ኡበርን ብታይ ድሮ ወተን ነበረ ታክሲ ስንፈልግ የምንለው የምናዘው። እና አሁን እንደኝ ተናንሽ ብለ መታሰባቸው ቁጭ ብለ መጥቀመማቸው አይዲያዎች ይሄን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም የሚገርም ነገር ነው። እና እኛም አሁን ብሌንስ ብዙ ጊዜ ላይ ከቀደም እንዳልኩ ምንድነው እንደዚህ ስንሰበሰብ ይሄ ነገር እኮ እንደዚህ ቢሆን አሪፍ ነው፣ ይሄ ነገር እንደዚህ ቢሆን አሪፍ ነው፣ እዚህ ጋር ያለውን ችግር በቀላሉ መፍታት የሚችልበት መንገድ እዛው አይናችን ይሰጥ ነው ያለው። እና ትንሽ ለምታስበው ነገር ትልቅ ነገር ሊሰራ ይችላል። በዚህ አጋጣሚ አሁን ሞግዚትን እኛ በተአምር እዚህ አይነት ሁኔታ ላይ ይደርሳል ብለን እኔ በጣም የሚገርም ነገር ነው። ቁጭ ብለህ በአይዲያ ላይ ብለህ ብታነሳው እና ሀሳቦች ከዚህም ከዛ ይወረወራል። ግን ሲሪየስ ሆነን ቁጭ ብለን እስቲ ቆይ እንደዚህ አይነት ነገር እንሞክር ወይ ይሄንን ሞክር ብለን ያንን ኢንቫይሮንመንት ብዙ ጊዜ ክሬት አናደርግም። እና ዋናው ሀሳብ ከልቲቬት ሊሆን እና እንዲያድግ ሀሳብ ተወልዶ የሰብል ደረጃ እንዲደርስ እና ተመልሶ ኮሚኒቲው ሰርቭ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለብን። ለዛ አይዲያ ኦኬ ይሄን ያህል ጊዜ ሎኬት አደርጋለሁ። ባይ ዘ ወይ እንዳልኩ ቅድም እኛ ግልጋሎት ነው የምንሰጠው። ክላይንቶቻችን በአብዛኞቹ እንደውም የዩኤስ ገቨርንመንት ክላይንቶች ናቸው እና ብዙ ጊዜ ማይኖረን አብዛኞቻችን በጣም ኤክስትሪምሊ ቢዚ ነን። ፕሮጀክቶች ታይፕ ተደርገናል። ግን ከዛ ውጪ ቆይ አንዳንድ ጊዜ ትንሽ ይረገብን በል ትንሽ ቆይን በል ምናልባት ሄደው ደግሞ ደስ የሚለው መሰለ እንደዚህ አይነት ነገሮች ላይ በጣም ፓሽን ስለሚኖረ 18 ሰዓት እስከ 20 ሰዓት ብትሰራ ምንም አይመስልም። እና መጀመሪያ ለሀሳብ ቦታ መስጠት፣ ለሀሳብ ጊዜ መስጠት፣ ለሀሳቦች አቴንሽን መስጠት ከዛ ነው የሚጀምረው። እና ትንሽ እንደ እሳት የምትጫር ሀሳብ ትልቅ ልትሆን ትችላለች። እና ዋናው ከዛ መጀመር የምለው
ግሩም ኤፍሬም ትልቁን ነጥብ አንስተሃል። ለሀሳብ ጊዜና ቦታ መስጠት ብለሃል። ቅድም በመንደርደሪያው ገፋ አድርገን እንድንነጋገርበት ያስተዋወቅኩት ሰው በመሆን እና በነገ ብሩህነት ተስፋ ለሚያሳድሩ ወይም ለማሳደር የሚረዱ ጉዳዮች ላይ እንድንነጋገር ዛሬ በዓለምም ደረጃ ብናየው ከኮቪድ-19 ማግስት አሁንም ከፈተናው አልወጣንም። በኢትዮጵያ ደረጃ ግጭት የበረታበት በየቀኑ የሰዎች ህልፈት እና ሌሎች ችግሮች በስፋት የሚታዩበት ጊዜ ነው እና አልፎ አልፎ እንደዚህ ተስፋ የሚፈነጥቁ ጉዳዮች ሲነሱ ለሰውም መንፈስ ጥሩ ነው እና ገፋ አድርገን እንድንነጋገር ፈልጋለሁ። ማይክ፣ አንተ ኤፍሬም ቅድም እንዳለው ለሀሳብ ቦታና ጊዜ ከሚሰጡት ውስጥ ትመስለኛለህ። እስኪ ስለ ሀሳብ እናውራ። ምን ይታይሃል? ስለ ወደፊት ነው የምንነጋገረው። በምትሰሩበት ስራ አይነት ብቻ ሳይሆን በየትኛውም የህይወት ዘርፍ ቴክኖሎጂ በአብዛኛው ዋና ነገራችን ወደ መሆን ተቃርቧል። ለትንሽ ለትልቁ ኑሮን የሚያቀል የዕለት ውሏችንን ቀላል የሚያደርጉ ቴክኖሎጂዎች በየቀኑ ይፈጠራሉ፣ ይፈለሰፋሉ። መነሻቸው ሀሳብ ነው እና ሀሳብ በምትሰራቸው ስራዎች በዕለት ተዕለት ትኩረት ውስጥ ምን አይነት ስፍራ አለው? በቴክኖሎጂ ውስጥ እንዴት ነው አዳዲስ ነገሮች የሚፈጠሩት? ቅድሜ አነሳሃትን ሞክሲት የተፈጠረችበትን አይነት የልጅህን አጋጣሚ የመሰለ ፈተና ችግሮች ወይስ ደግሞ ሆን ተብሎ የሚሰጠው ጊዜ ለዛ ሲረዳህ ታገኘዋለህ?
አዎ፣ ሀሳብ አንዳንዴ ከተለያየ ቦታ ነው የሚመጣው። ምንድን ነው የሚገባኝ ነገር ግን ከመጀመሪያ ተወጥኖ ሀሳብ እስቲ እናምጣ ተብሎ ተሰብስቦ እንደሱ አይነት ሀሳቦች ትክክለኛ ሀሳቦች አይደሉም የሚሉ አይዲያዎች አሉ እዚህ ሀገር። አሁን ለምሳሌ አንድ የኮምፒውተር ሳይንስ ፊሎዞፈር አለ ፖል ግራም የሚባል እና አንድ የሚለው ነገር ምንድን ነው፣ ለምሳሌ ሀሳብ ማለት የራስን ችግር መፍታት ነው የሚለው ነገር አለው እና እኔ በሱ አምናለሁ። ብዙ የሞከርናቸው ነገሩን ላለፉት 16-17 ዓመቶች ውስጥ ኤፍሬም ያውቃል፣ ማአት ነገር የሞከር ነው የተለያዩ ነገሮች ሞክረናል እና ሁሉም ነገር ሀሳቦችን ለማመንጨት የምንጀምረው ችግሮቻችን ለመፍታት ሁለት ምክንያቶች አሉ። ሀሳቦች ከችግር ቢጀምሩ የተሻለ ይሆናል ብሎ የሚታሰብበት አንደኛው ስለ ሀሳብ በቂ እውቀት ያለው ሰው የለም። ሲጀመር ሁሌ አዲስ ሀሳብ ሲመጣ እንደ መጀመሪያ የሚያውቁት ማንም ሰው። ስለዚህ ራስ ችግርን ለመፍታት ካልተጣጣርክ በስተቀር በጣም አስቸጋሪ ነው። ሁላችንም ሀሳብ እናስባል። ለምሳሌ ኢላን ማስክ የሚባለው አሜሪካዊ አፈር ላይ መውጣት የራሱን ሮኬት ላውንች ማድረግ ያስባል። ሀሳብ ነው፣ ግን የራሱ ችግር እንደሆነ አውቆ ለ10 ዓመት በጣም መስራት ስለቻለ ነው አፈር ላይ መውጣት የተቻለው። ስለዚህ ሁለት የተለያዩ ነገሮች ናቸው። አንደኛው ሀሳቡን ማሰቡ አለ፣ ግን ሁለተኛ ነገር የራሱ ችግር ካልሆነ በጣም አስቸጋሪ ነው። ዝም ብለህ ለመግፋት አችልም። እኛ የተማርነው ነገር ለምሳሌ ማክሲትን ላለፉት 5 ዓመቶች ስንሰራ ለሁሉ ነገር ልታሰብ ትችላለህ፣ ግን
ኮቪድ ይመጣል ብለህ ግን ማሰብ አትችልም። ግን ደግሞ ኮቪድ ቢዝነስ ሰው ብትሆን በተአምር ቁጭ ብለህ ኮቪድ ይመጣል እንደዚህ አይነት አስቸጋሪ ነገር ዓለም ላይ ይወድቃል ብለህ ልታስብ አትችልም። ስለዚህ አንድ ነገር መያዝ አለብህ። ደግሞ ፈረንጆቹ ኢንቴኮሎጂ ኖርት ስታር ቢሉት ነገር አለ። አንድ ነገር ማመን አለብህ። ይሄ ፕሮብለም አሁን እኛ ለምሳሌ ስለ ማክሲቱ ስንሰራ ልጆች ከተወለዱበት እስከ 5 ዓመት ድረስ ያለው ጊዜ ለህይወታቸው በሙሉ በጣም አስፈላጊ ጊዜ ነው ብለን እናምናለን። ሪሰርቹ ይነግረናል። ምርምር የተደረገው በሙሉ ይነግረናል ምን ያህል አስፈላጊ እንደሆነ። ስለዚህ እኛ ሞክሲት ላይ ስንሰራ እውነት ቴክኖሎጂውን እናስባለን እንጂ እውነት በመጨረሻው ቁጭ ብለህ ብታስበው የልጆችን ህይወት ለማሻሻል ነው እየሞከርን ያለ ነው። የመዋለ ህጻናቶቹን ዋናዎቹን ሰዎች ስራቸውን ስናካልላቸው ጊዜ ሰጥተው ልጆቹን ማየት ይችላሉ። ያ ማለት ልጆቹ ነገ ምናልባት ማን ያውቃል የሚቀጥለውን የካንሰር መድኃኒት የሚሰጡት ልጆች ሊሆን ይችላሉ፣ ወይም ጠፍር ላይ የሚወጡት ልጆች ይሆናሉ። ስለዚህ የእኛ ኖርት ስታር የእኛ አላማችን የልጆችን ህይወት ማሻሻል ነው። እድል አለን ብዬ አምናለሁ እና ጊዜውም የመንግስትም ትኩረት ወደ ልጆች፣ ከዛ ደግሞ የኮቪድ ነገሩን ሁሉን ሰው ገፍቶታል። አሁን ገና ነው ለመጀመሪያ ጊዜ ሰው ከልጆቹ ጋር ቤት መቀመጥ ሲጀምር ነው ልጆችን መዋለ ህጻናት መዋል ምን ያህል አስፈላጊ እንደሆነ ያወቀው። ስለዚህ ሁሉ ሰው ትኩረት እየሰጠ ያለበት ጊዜ ይመስላል አሁን እና ቴክኖሎጂን ተጠቅመን የተሻለ ደረጃ ላይ የልጆቹን ህይወት ማሻሻለው። የአየር ቴክኖሎጂ ሁሌ የምናስበው አሁን ለምሳሌ ነገሮችን ማድረስ ነው እንጂ ቴክኖሎጂው ለብቻው ምንም ነገር አያደርግም። ቴክኖሎጂን ተጠቅመን ልጆችን ህይወት መለወጥ ከቻለን ነው ስራችን አለቀ የምንለው ያኔ ነው። ስለዚህ በቂ የሆነ እድል አለን ከፊት ለፊታችን። እድሉን መጠቀም የኛ ስራ።
መልካም፣ እድሉን መጠቀም ነው ያለው ማይክ። ኤፍሬም፣ በቀጥታ ወደ አንተ ልሻገር። ብሌን ውስጥ የምትሰሯቸውን ስራዎች ቅድም በሁለት ከፍለህ ነግረህናል። በአንድ በኩል ግልጋሎት ትሰጣላችሁ፣ ዋና ስራችሁ ነው። ከዚህ ቀደም ሌሎች ሙከራዎች እንደነበሯችሁ ተረድቻለሁ። ኮለር የተባለው ቴክኖሎጂ ከዚህ ቀደም ከሰራችሁት ውስጥ ነው። ምንድን ነበር ያደርግ የነበረው? እንደ ሞክሲት ሁሉ እንዴት ተጠነሰሰ? እንዴት ተወጠነ? የሀሳብ ነገር እንግዲህ ብዙ ቦታ ይወስዳል። ስለ ብዙ ነገሮችም እንድንነጋገር እድል ይሰጣል። አሁን ባሳለፍነው አንድ አመት ተኩል ውስጥ ብዙዎቻችን የለወጠ በአንድ ወይ በሌላ መንገድ ሌሎች ነገሮችን እንድንማር ያደረገ ፈተና ውስጥ ነው ያለፍነው ወይንም እያለፍን ያለ ነው። መነሻችን ኢትዮጵያ በመሆኑ እንደ ኢትዮጵያውያን ደግሞ ሌላ ፈተና እያየን ነው፣ አሁንም በውስጡ እያለፍን ነው። ከዛ አንጻር ከእንደዚህ አይነት ፈተናዎች ሲወጣ ከቅርብ ጊዜ ወዲህ በሌላ ምክንያት የማነጋግራቸውን እንግዶችን ገፍቼ የሚያዩትን ነገር መመልከት የምፈልግበት ጥያቄ ነው መወረውርላችሁ። አንዳንድ ጊዜ እንዲህ ያለ ትልቅ ፈተና ከመሰረቱ ነው ከነበርንበት በተለየ መንገድ እንድናይም እድል ይሰጣል። ፈተናነቱ አሳዛኝ ነገሮች የፈጠረውን ያህል ወደ ራስን መመልከትም የህይወትን አቅጣጫ በተለየ መነጽር እንድናይ መጋበዝ ጭምር እድል ይሰጣልና ያን ግን ማድረግ የሚችሉ ቅድም ኤፍሬም ለሀሳብ ቦታና ጊዜ መስጠት ብለሃል፣ በዛ አይነት መንፈስ ላሉ ሰዎች ነውና ድህረ ኮቪድ-19 ዓለም ጨርሶ ሌላ እንደሚሆን የሚያከራክር የማይመስልበት ቦታ ደርሰናል። አንዳንድ ነገሮች ከመሰረቱ አሁንም ተቀይረዋል። ለእናንተስ ምን ይታያችኋል? በምትሰሩት ስራ ብቻ ሳይገደም የነገውን ዓለም የምታዩበት መነጽር አስቀየራችሁ ሆይ ያሳለፍነው ጊዜ? እንግዶቻችንን ለጊዜያቸው እናመሰግናለን። አድማጮች፣ ቀሪውን በሌላ ፕሮግራም እናቀርባለን።
በከተሞች እድገትና መስፋፋት፣ ኪነ ሕንፃ፣ ታሪክና ቅርስ ጥበቃ ላይ ላተኮረ ወቅት ከሩቅ የመጡ እውቅና አንጋፋ የኪነ ሕንፃ ባለሙያ አሉን ብለን ነበር።
አቶ ፋሲል ጊዮርጊስ በአዲስ አበባ ዩኒቨርሲቲ የኪነ ሕንፃ የከተማ ልማትና የሕንፃ ኮንስትራክሽን ኢንስቲትዩት የከተማና የኪነ ሕንፃ ጥናትና ትምህርት ክፍል ኃላፊ ናቸው።
በተጨማሪም በቅርስ ጥበቃና የኪነ ሕንፃ ስራዎች በግል አማካሪነትም ያገለግላሉ። ሌላው የምሽቱ እንግዳችን ናቸው።
አቶ ፋሲልን ያነጋገርናቸው ወዲህ ወደ ዩናይትድ ስቴትስ ብቅ ባሉበት ወቅት ነበር።
ወደ ቃለ ምልልሳችን እንወሰዳችሁ።
ተቋሙንም እርሶንም ለአድማጮች በመጠኑ ካስተዋወቅን ዘመናዊነትና ታሪክን የከተሞችን እድገት እና መስፋፋት ከታሪክ ጋር ያሉትን ዝምድናና ቁርኝት አንዳንዴም ግጭት ጭምር እንመለከታለን። መሰረታዊ በሆነ ጽንሰ ሐሳብ ውይይታችንን ብንጀምር ከተሞች ሲያድጉ ወይም ከተሞች ሲስፋፉ የነዋሪውን ህይወት እንዲያቀሉ ይጠበቃል። ቀላል ሁኔታዎችን ቀደም ሲል ከነበሩት ተመራጭ ሁኔታዎችን እንዲሰጡ ይጠበቃል። በአንድ በኩል ትልቅ እድል ይዘው ይመጣል የከተሞች መስፋፋት ማደግ፣ ከዛም ደግሞ የሚሰሩ መሰረተ ልማቶች ያን እድል እንዲያቀሉ ይታሰባል። በአንጻር እንደ ፈተና የሚታየው ከከተሞች መስፋፋት ጋራ ቀድሞ የነበሩ ቅርሶች፣ ዘመንና ጊዜያቸውን የሚያሳዩ ታሪካዊ ነገሮች ይጠፋሉ፣ ይደበዝዛሉ እና በጥንቃቄ መደረግ አለበት የሚለው አስተሳሰብ አለ። እስኪ ከተማ ሲያድግ ምንድን ነው የሚቀየረው? እድልና ፈተናውን ግራና ቀኝ በመመልከት ብንጀምር።
አዎ፣ በዓለም ላይ ያሉ ማንኛውንም ከተማ ረጅም በሺ ዓመት የሚቆጠር እድሜ ያለው ይሁን በቅርብ ጊዜ የተቆረቆረ ከተማ፣ ሁሌ ከተሞች ያው የማደግ በህዝብ ብዛት ምክንያት፣ የሚሰጡት አገልግሎት ምክንያት እና በተለያዩ ምክንያቶች ከተሞች ይሰፋሉ። ከተሞች ወደ ጎን ያድጋሉ፣ ወደ ላይም ያድጋሉ። በሚያድጉበት ጊዜ ቅድም እንዳልኩት የህዝብ ቁጥር መብዛት ብቻ ሳይሆን ለዛ ህዝብ ደግሞ እዛ የሚኖረው ህዝብ ደግሞ በተለያየ ጊዜ በቴክኖሎጂ ማደግ ሊሆን ይችላል፣ በገቢ ማደግ፣ በሚሰጠው ግልጋሎት ምክንያት ከተሞች ሁሌ የማደግና የመስፋፋት ሂደት አላቸው። በድሮ ዘመን ያው የአንድ ወጥ የሆነ ባህልና አስተሳሰብ ስርዓት ሁሉ ውጤት ስለነበሩ አዝጋሚና ያው ሂደቱም የሚከተል አይነት እድገት ነበር የሚያሳዩት። አሁን ግን በተለይ ከሀያኛው ክፍለ ዘመን ደግሞ ብዙዎቹ ብዙ ህዝብ ወደ ከተሞች የመጉረፍ ከተሞች ደግሞ ብዙ ነገር የስልጣኔ ማዕከል፣ የመሰረተ ልማት፣ የትምህርት የመሳሰሉት ግልጋሎቶች ማዕከላት ስለሆኑ ብዙ ጊዜ ሰዎችን መስማት እና ማንንም ደግሞ አገልግሎትንም የማስፋት ጥያቄ ስላለባቸው ብዙ ጊዜ የመሬት የማቅረብ ችግር ይገጥማቸዋል። ያለው አገልግሎት ሁሌ መታደስ መስፋፋት አለበት፣ እንደዚህ አይነት ነገር አለና ከተሞች እንግዲህ ሁሌ በብዛት እንደምናየው በማያቋርጥ ሂደት ነው ያሉት። ግን በተለይ በሀያኛው ክፍለ ዘመን ላይ ጫናው ከዚህ ከቴክኖሎጂ እድገት፣ ከሀብት እድገት ጋር ከመሳሰሉ በጣም እየበረታና ጫናው እየበዛ መጥቷል። በዚህ ምክንያት ነው እንግዲህ ብዙ ከተሞች ላይ ለውጥ እያየን ያለ ነው። አንዳንዱ ከተማ ያው ተገቢ የሆነ ሂደት ያስኬዳል። አንዳንድ ከተሞች በፍጥነት ለማደግ ከሚለው እንትን አንጻር ውስጣቸውንም በደንብ ሳይረዱ በፍጥነት የሚቀየሩ ከተሞች አሉ። እንግዲህ እንዳያያዛችን ነው፣ እንደኛ ከተማውን እንደምናስተዳድረው እና እንደምንቀይሰው እንደምንሰራው እንደምናለማው ሰዎች አስተሳሰብና ግንዛቤ ውጤቱ በዛ ይወሰናል።
መልካም አቶ ፋሲል፣ እንግዲህ ይሄ ዓለም አቀፍ አስተሳሰብ ነው ማለት እንችላለን። ቅድም እንዳሉት የትኛውም ከተማ አዲስ ከተማ ይሁን ዘመን የጠገበው በተመሳሳይ መልኩ ከለውጡ ጋር የሚሄዱ ነገሮችን ለአካባቢው ሕዝብ ለነዋሪው በሚስማማ መልኩ የቀደመውንም ማቆየት የሚቻልበት ይታሰባል። በኢትዮጵያ የተለያዩ ከተሞች አንዳንድ በምሳሌ የሚነሱ ጉዳዮችን ከማንሳታችን በፊት አሁንም እዚሁ ጽንሰ ሀሳቡ ላይ እንቆይና በሙያውም የሌሎች ከተሞችን ሲዘዋወሩ ይመለከታሉ፣ እዚህም ዩናይት ስቴትስ ሲመጡ የታዘቧቸው ካሉ ያዛምዱልናል። ምንድን ነው በታሪካዊ ቅርስነት አንድ ከተማ ውስጥ ያለን መዋቅር ወይም ደግሞ የኪነ ህንፃ መሰረት እንዳይለወጥ፣ ይሄ እንዲቆይ፣ ይሄ ታሪካዊነቱ እንዲቀመጥ፣ እንዲዘልቅ ያስፈልጋል ተብሎ በቅርስ ጥበቃ ስራ ውስጥም ለረጅም ዓመታት እንደሚሳተፉ አውቃለሁ እና ምንድን ነው እንደው የሚቀመጠው ዋና ነገር? አንድ ቅርስ እንዲቆይ ማስቀመጥ የለምና።
አዎ፣ አንድ ነገር መገንዘብ ያለብን ቅድም ከነሳኋቸው አንዳንድ ነጥቦች ከተሞች ያንድን ማህበረሰብ የደረሰበትን የስልጣኔ ደረጃ፣ የእድገት ደረጃ እና የመሳሰሉትን ማንጸባረቅ የሚችል ነገር ነው። እንደውም አንዳንድ የዚህ ሙያ አዋቂዎች እንደሚሉት ከተሞች የአንድን ሀገር ሕዝብ ታሪክና እድገት ልክ እንደ እጃችን አሻራ አትመው የሚይዙ ናቸው ይባላል። መዓት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ እንደው ወክ እያደረጉ ሲያልፉ ያ ከተማ ምን ደረጃ ላይ እንዳለ፣ ምን ነገሮችን እንዳለፈ፣ በስንት ታሪክ እንዳለፈ ማየት ይቻላል። የእድሜ ጠገቦቹን በተለይ አሁን ስናይ በጣም ረጅም ዘመን የቆዩ ከተሞችን ስናይ እና እነዛ ከተሞች ውስጥ ደግሞ ያለፉትን የታሪክ ተግዳሮቶች፣ ትልልቅ ጊዜያት፣ ትልልቅ ድሎች፣ ትልልቅ ስኬቶች ወይም የተሰሩ ስራዎችን እዛ ከተማ ውስጥ እናያለን እና ይሄ ከተማ ወይም ይሄ ህዝብ ይሄ ሀገር እዚህ ደረጃ ላይ ደርሷል የሚለውን ከከተሞች እንደው እኩል ሊገልጽ የሚችል ምንም አይነት ነገር የለም። ከተሞች ደግሞ ተፈጥሮዎቹ በጣም ውስብስብና አንድን ማህበረሰብ መግለጽ ሲሆን ለብዙ አይነት ጠውረድ ውስጣቸውን አቅፈው የሚይዙ ናቸው። ስለዚህ የአንድ ህዝብ እንደው አሻራዎች ናቸው ማለት ይቻላል። የአንድን ህዝብ ታሪክ፣ የኖረበትን ሂደት፣ አሁን ያለበትን የእድገት ደረጃ ውስጣቸው አቅፈው የሚያሳዩ ስለሆኑ የህብረተሰብ ደግሞ ማንኛው ህብረተሰብ በአንድ ቀን ጀንበር የሚፈጠር ያደረገበት ብዙ ዘመኑ የሄደባቸው ሂደቶችን ከተሞች ውስጥ ያንጸባርቃል። አሁን ከተሞች ውስጥ ቅርስ ብለን ስናስብ ኪነ ህንፃ ለምሳሌ አንዱ ነው። ግን ኪነ ህንፃ ብቻ አይደለም። የከተማው አደባባዮች ይኖራሉ። አደባባዮቹ የህብረተሰብ ታላላቅ በዓላትን ያከበረበት፣ ታላላቅ ሀገራዊ ተሳሚዎችን ወይ ነገሮችን የሚያካሄድበት ለምሳሌ እንደ መስቀል አደባባይ ሊሆን ይችላል። ወይንም ደግሞ አንዳንድ በጣም ታሪካዊ የሆኑ መንገዶች ረጅም ጊዜ የቆዩ ከትውልድ ትውልድ አንድ ትውልድ መጀመሪያ ምናልባት በአፈር ሰርቶቸው ይሆናል፣ የሚቀጥለው ትውልድ በድንጋይ፣ የሚቀጥለው በኮንክሪት እያለ በአስፋልት እያለ ይሰራቸዋል። ግን ያ መሰረታዊ የሆነ እንትናቸው አለ እዛ ውስጥም ያሉ እንደ አቅጣጫ ማስያዥ ነው ወይም እንደ ሜሞሪ እንደምንለው ትዝታ የተቀመጡ ሰዎች ነው። እነዛንን ሰዎች ስናይ አሁን በምሳሌ አንድ ፎቶግራፍ ባሰች አንድ ከተማ ውስጥ በቱሬፍ ያለን ለምሳሌ ባሳየህ ኢሚዲየትሊ ፓሪስን ነው የምታስታውሰው ወይንም ሲድኒ ኦፕራ ሀውስን ሳይሆን አውስትራሊያን እንደዛ የሚወክል አይኮኒክ የሆነ የለም። እና ከተሞች ውስጣቸው እንደዚህ አይነት ኪነ ህንፃ የቦታ አደባባዮችን፣ ባዶ ቦታዎችን፣ ፓርኮችን፣ ኢቨን አንዳንድ መብራቶች ሊሆኑ ይችላሉ። በዘመን ድሜ ጠገብ የሆኑ መብራቶች፣ የመንገድ ዳር መብራቶች ሊሆኑ ይችላሉ። ሀውልቶች ሊሆኑ ይችላሉ። እና ብዙ ነገሮች ነው። ሰፈሮችም ይሆናሉ። አንዳንድ የአንዳንድ መንደሮች ለየት ያለ ካራክተር ወይም ገጽታ አላቸው። እና ያ ያንን ከተማ ያለፈበትን ሂደት በምን ዘመን ምን አይነት ኑሮ እንደነበር የሚያንጸባርቅ ነው። እና እነዚህ ሁሉ የተለያየ በተለያየ መልክ የአንድን አገር ህዝብ ታሪክ፣ እድገት፣ ልማት፣ ሀብት፣ ውድቀት፣ መነሳት ሁሉ ያንጸባርቃል። እና ስለዚህ ቅርስነቱ የሚወስነው ደግሞ ህብረተሰቡ የህብረተሰብ በቃ ማንነቱን እኛ እንደዚህ ነን፣ እንዲህ አይነት ህዝብ ነን፣ ስለዚህ እኛን ይሄ ነገር ይወክልናል፣ ይሄ የአባቶቻችን የእናቶቻችን ታሪክ ነው፣ ይሄ እኛ በዚህ ዘመን እንደዚህ ነገር አድርገን ነበር ወይ እንዲህ አይነት ሂደት ተፈጽሞ ነበር፣ እንዲህ አይነት ሁኔታ እዚህ ቦታ እንደዚህ ተደርጓል የሚለውን ይገልጻል። አንዳንዴ ደግሞ አልፎ አልፎ የሚመጡ በዓላት አሉ። የጥምቀት በዓል ሊሆን ይችላል፣ ሌላ ከህብረተሰቡ የዕለት ተዕለት ህይወት ጋር እየተያያዙ ቦታዎች አሉ። እነዚሁም አንድን ከተማ ማንነቱን እና ድሮ የነበረበትና አሁን ያለበትን ይገልጻል። ይሄ ተያያዥነት ያለው ተከታታይ የታሪክ ሂደት ውስጥ የሚያልፍ ነገር ስለሆነ እነዚህን ነገሮች መገንዘብና እነዚህም ነገሮች ደግሞ እነዚህም ቦታዎች እነዚህ ህንፃዎች በህንፃ ብቻ የወሰንም ጊዜ ያለው እና እነዚህም ሁሉ ነገሮች ተገንዝቦ ይህ ይወክለኛል፣ ይህ ያስፈልገኛል ብሎ ያስቀምጣል ማለት ነው። አሁን ቻይናን ቤጂንግን ደግሞ ስጠፈው ፒደንሲቲ ግሌክሲቲም የነገስታት ዘመን ቦታ ነው። ነገር ግን የኮሚኒስት ቻይናውም ይሁን ሌላውን መንግስት ይሄ በቃ ታሪክ አካል ነው። ስለዚህ ከተማ ውስጥ ብርት ላይ የማይነካ የእኛነታችን አሻራ ነው ብሎ ያስቀምጠዋል። መሬቱ ስለተረፈው አይደለም፣ ያ ቦታ ስለተረፋቸው አይደለም። ግን ለዛ ቦታ የሚሰጡት ፋይዳ እዛ ከተማ ያ አለመኖር ከቻይናዊነት አይደንቲቲ ጋር
ተያያዘ እና ያንን በዛ መልክ ሊገልጽ የሚችል ነገር የለም። አሁን ዋሽንግተንን ስንመጣ የናሽናል ሞል አለ። በተለያየ ትውልድ በተለያየ ፕሬዚደንሲ ያንን ነገር አንድ ባንድ እየጨመሩበት ሄደዋል። አሁን መጨረሻ አፍሪካን አሜሪካ ሲስተም ጊዜ ግን ተጨምሯል እና ያ የታሪካችን አካል ነው። ድሮም ቅርሱ ነበረ፣ አሁን ደግሞ እየጨመርንበት እያሳደግነው እንሄዳለን የሚል ነው። ሂደት ስለሚያልፍ ነው።
አቶ ፋሲል በርካታ የምናዛምዳቸውን ጉዳዮች አንስተውልናል። አንዳንድ ከተሞች ከተማው በሁለት ተከፍሎ የጥንቱና አዲሱ ተብሎ ተሰይሞ እናውቃቸው አሉ። እንደ ስዊዘርላንድ ያሉ ለምሳሌ የድሮው ከተማና አዲሱ ይባላል። ሁለቱም መሳ ለመሳ ጎን ለጎን ሲቀጥሉ እናያለን። እዚህ ዋሽንግተን ዲሲ አቅራቢያ ወጣ ብላ የምትገኘው አሌክዛንድሪያ ከተማ ውስጥ እንዲሁም የድሮው ከተማ የሚል ስያሜ ተሰጥቶት፣ በእርግጥ እንደ ኢትዮጵያ ባሉ ገና የሚያድጉ ሀገሮች ያን አይነት ሁሉን ነገር ለማቆየት አይቻልም እና የአቅምም ጉዳይ አለ። በዛ ደረጃ ላይ ይጠበቅ ይችላል። አንዳንድ ነገሮችን ብናዛምድ ግን አሁን በኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ፈጣን ለውጦች እየታዩ ናቸው። አንዳንዴ የሚያወዛግቡ የሚያነጋግሩ ግራና ቀኝ የተለያየ ሀሳብ ያላቸው ወገኖች ሲከራከሩባቸው እናያለን። እንደ ባለሙያ ግን ለእናንተ ከዚህ ቀደም ሌላ ቀርቶ የሕፃናት መጫወቻ ቦታ ሊጠፋ እንደሚችል ከተሞች ሲቆረቆሩ ወይም ሲስፋፉ ሲያድጉ መሰረታዊ የሆኑ የነዋሪው ሕብረተሰብ ፍላጎቶች ከግምት አስገብተው እንዲያድጉ የሚመከረውን ስታነሱ አስታውሳለሁ። እንደ አዲስ አበባ ባለ ከተማስ ምንድነው ልብ ሊባል የሚገባው? በእርግጥ ማደግ ይችላል፣ ግን አብሮ መታሰብ ያለባቸው ምንድን ናቸው? ከአንጋፋው የኪነ ሕንፃና የቅርስ ጥበቃ ባለሙያ አቶ ፋሲል ጊዮርጊስ ጋር የነበረን ቆይታ አድማጮች ሰፋ ያለ ነው። ሙሉውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ አቶ ፋሲልን ለጊዜያቸው እናመሰግናለን። ጊዜ ይስጥልን።
አዲሱን ዓመትና በስፋት የሚታዩትን የሕይወት ፈተናዎች አስታከን በቀደመው የራዲዮ መጽሔት ፕሮግራማችን ላቀረብንላችሁ ጥያቄ መልሳችሁን ያደረሳችሁንን አድማጮቻችንን ለተሳትፏችሁ እናመሰግናለን። ለምሽቱም ሁለቱን እናሰማችሁ።
ሰይድ ኢብራሂም የተባሉ አድማጫችን ከጅማ ባደረሱን እንደርደረ
አሉላ፣ ረዥም ጊዜ ያስለመድከውና ከወይዘሮ ትዝታ ጋር በጋራ ማቅረብ ከጀመራችሁ በኋላ የቀጠላችሁበትን የራዲዮ መጽሔት ማስታወሻ በሚል በየፕሮግራማችሁ የምታቀርቡትን ዝግጅት በጣም እወደዋለሁ ሲሉ ይጀምራሉ ኢብራሂም አስተያየታቸውን ያሰፈሩበትን ማስታወሻ።
እንደ ሰው ስለ ሕይወት ያሉንን ጥያቄዎች በአመዛኙም መደበኛ ፕሮግራማችሁ የማይዳስሷቸውን ጥልቅ የሕይወት እይታ ያዘሉ ቁም ነገሮች ለእኛ ለማጋራት ለዛ ያለው ፕሮግራማችሁ እድል የሰጣችሁ ይመስለኛል። ሰይድ አስተያየታቸውን ይቀጥላሉ።
በዚህ አዲስ ዓመት መጀመሪያ ፕሮግራማችሁ ያነሳችሁትና ተሳትፎ የጋበዛችሁበት ዝግጅት ሁሉ ቦታ ከሚደረገው የተለመደ በአዲስ ዓመት ለራስ የሚገባ ቃል ከሚመለከት ጥያቄ ይልቅ
በሀገራችን ለወራት ከቀጠለውና ንጹሐን በከንቱ ከሚገደሉበትም ሆነ በዓለም ዙሪያ ሚሊዮኖችን እየፈጀ ካለው ኮቪድ-19 ወረርሽኝ እንደ ሰው የተማርነው ካለ
የግል ጥቅማችንን በማሳደድ የሚኖረንን ሕይወት ባዶነት ነው ያስታወሰኝ። እናም ባለኝ ሙያም ሆነ ከሌሎች ጋር በማደርጋቸው ማንኛውም አይነት ግንኙነቶች ትርጉም ያለው ሕይወት መኖር የሚያስችል የአኗኗር ዘይቤ ለመከተል መጣር ነው ፍላጎቴ ይላሉ አቶ ሰይድ።
በትክክለኛ ሰዓት ላነሳችሁት ጥያቄ ከፍ ያለ አድናቆት ይገባችኋል። ጥሩ ሀሳብ ብቻ ሳይሆን በትክክለኛው ሰዓት የቀረበ ሀሳብ ነውና ሰሚ ያገኛል ብዬ ማምናለሁ። አመሰግናለሁ። ሰይድ ኢብራሂም ነኝ ከጅማ።
እኛም የጅማውን አድማጫችንን አቶ ሰይድን ለመልካም አስተያየታቸው እና ተሳትፏቸው እናመሰግናለን።
ብዙም የሃይማኖት ሰው አይደለሁም ሲሉ የሚንደረደሩት ደግሞ ሀሌታ የተባሉ አድማጫችን ናቸው። ከዚሁ ከዩናይት ስቴትስ ከዋሽንግተን አጎራባቿ ቨርጂኒያ ክፍለ ግዛት የአሌክዛንድሪያ ከተማ ባደረሱ መልእክታቸው
አንዴ ብቻ ለምኖረው ሕይወት ለጊዜው እንደ ሰው በርግጠኝነት የምናውቀው እርሱ ብቻ ነውና
አንዳችን በሌላችን ላይ በማወቅም ሆነ ባለማወቅ የምናደርሰው ጉዳት ምላልሽ ራሴን የምጠይቀውና ሌላ ሰው የጎዳው በመሰለኝም ጊዜ በእጅጉ የምጸጸትበት ጉዳይ ነው። አለይታ ይከተላሉ።
አሁን ያለንበት ሁኔታ ግን ከመቼውም ይልቅ ሰው የመሆንን ምንነትና የመኖርን ዋጋ እንድንጠይቅ የሚያስገድድ ነው።
በብዙ መንገድ በህይወቴ ቅድሚያ ሰጣቸው የነበሩ ነገሮችን እንድመረምር ረድቶኛል። ናለፋችሁ ከስር ወደ ላይ እንዳለ ነው የተቀለበሰው ማለት ይቻላል። እናም ከራሴ በላይ ለሆነ ዓላማ ለመኖር ወስኛለሁ።
በነገራችን ላይ በዚሁ ፕሮግራማችሁ ላይ ያሰማችሁንን የዶክተር ተሻገርን የት ነው እኔነቴ የተሰኘችውን የሳምንቷ ምርጫችሁ ያደረጋችኋትን ግጥምም ለዝግጅቱ ተስማሚ ሆና አግኝቻታለሁ።
በሌላ መልክ እስክንገናኝም በዚሁ ተሰናበትኩ። ሀሌታ ነኝ ከአሌክዛንድሪያ ቨርጂኒያ።
እይታቸውን ያካፈሉንን የአሌክዛንድሪያውን አድማጫችንን ሀሌታንም ለተሳትፏቸውና ለአስተያየታቸው እናመሰግናለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል።
በዛሬው ዝግጅቱም ቀደም ብለን በመግቢያችን ጠቆም እንዳደረግ ነው ስለ አደይ አበባና የመስቀል ወፍ የሚያጫውተንን ይዞ ቀርቧል።
ቀጠሮ አክብረሽ አትመጭም ወይ? ፍቅር የጋራ አይደለም ወይ ይባል ነበር ድሮ ድሮ። ጋዜጠኛና ደራሲ በአሉ ግርማ ደግሞ ኦሮማይ በተሰኘውና ኦሮማይ በሆነበት መጽሐፉ ቀጠሮ የማያከብር ሰው ከሰው ሕይወት የሚሰርቅ ሌባ ነው ይል ነበር። ለሁሉም እኔ የዛሬ 15 ቀን በያዝነው ቀጠሮ መሰረት ተገኝቻለሁ። እጅ ከምን ብትሉኝ ከክረምቱ ወቅት እንዲሁም ደግሞ ከአደይ አበባና ከመስቀል ወፍ ነው መልሴ። ስለ አፍሪካ እግር ኳስ ማህበር ካፍ ባለፈው ጊዜ ሰጥተህን የነበረው ነቃቸው ተሰማ ውይይትስ ለመቼ ሆነና ነው ብትሉኝ፣ እሱን የአፍሪካ ፉትቦል ኮንፌዴሬሽን ለተመሰረተበት በታህሳስ ወር እንዲሆን አድርጌ፣ ዛሬ ግን ወቅታዊውን የአደይ አበባ የመስቀል ወፍን ታሪክ እየቀርብ ያለሁ እላቸዋለሁ።
በእኔ መስከረም ማለት የብርሃን ጊዜ ነው። የህሊና መታደስ ጊዜ ነው። የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰብበትን ደግሞ የሚያበስር ነው። የሚሉበት ጊዜ ነው። በዋናነት አደይ አበባ ብቅ ስላለ ነው። ቀጠሮ ያላቸው የሚመስሉት የመስቀል ወፍ የተባለችዋ ቀይ በመሆኗ ብቻ ነው እንጂ እሷማ ነበረች።
እውቁ ሰዓሊ እሸቱ ጥሩነህ ነው። በዚህ ዙሪያ ብዙ ተጫዋውተናል። ቀበና 1080 አካባቢ የራሱን ስዕል ትምህርት ቤት ከፍቶ የስዕል ጥበብ እውቀትን ከትውልድ ትውልድ ለማስተላለፍ በመስራት ላይ ይገኛል። ክረምትን አደይ አበባንና የመስቀል ወፍን አስመልክተን ከሰዓሊ እሸቱ ጥሩነህ ጋራ ተጨዋውተን፣
እኔ መስከረም ማለት የብርሃን ጊዜ ነው፣ የህሊና መታደስ ጊዜ ነው፣ የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰብበትን ደግሞ የሚያበስር ነው እና ምንጊዜም ቢሆን መስከረም ምንጊዜም መስከረም ነው። ገብረ ክርስቶስ ደስታ አንተነህ መስከረም የሚል ግጥም አለው። ብዙ ጊዜ ይለቁታል። መንግስቱ ለማ አንድ ደስ የምትል ግጥም አለቻቸው። እንዲህ ሙሉ ለሙሉ ለማለት ባልችልም ማን ያውቃል የሚል የአደይ እንትን ነው።
መስቀል ወፍና
የመስቀል ወፍና የአደይ አበባ ማን ያውቃል ቀጠሮ እንዳላቸው መስከረም ሲጠባ ይላል። አደይ ሲ እንግሊዞች ወይም ደግሞ በእንግሊዝኛ ዲፕ የሮ ይሉታል። ወይም ደግሞ ደማቅ ቢጫ የሆነ የሚወጣበት አለ። አረንጓዴው ደግሞ የሚያጅባት አረንጓዴ ተቁ አረንጓዴ በጣም የሚገርም ነው። ተደራርጎ ጎን ለጎን አንዱ ለአንዱ እንዴት ነው ፈካት ሆኖ የሚታይበት ነው። ያን ጊዜ እይታ መቼም ደስታን ሁሉ ይገነዘባል እና የመሬትን ውበት የሚያይበት ጊዜ ነው። ስለዚህ ለእኔ መስከረም ሲጠባ አደይ አበባ የሚያብብበት አብሮ ገጣሚው ምኑም ህሊና ሁሉ የሚከፈትበት ጊዜ ይመስለኛል።
ሰዓሊ እሸቱ ጥሩነህ ሜትር አርቲስት አፈወርቅ ተክሌ የሳሏትን መስከረምንና አደይ አበባን አስመልክቶ ያችን ቆንጆ እንዴት እንደሚገልጻት እናዳምጠው።
ብዙ ሰዓሊዎች ከሰሩት አንዱ መስቀል አበባ የመስቀል አበባ ብሎ አፈወርቅ ተክሌን የሳላት ስላለች ያችን ስድል አደይ አበባ የያዘች ወይም የመስከረምን አበባ የመስቀልን አበባ የያዘች መስቀልን ባህሉ አብሮ የሚታጀበው በአደይ አበባ ነው። የሳላት ስዕል አንዲት ወጣት ኢትዮጵያዊ በዘመናዊ አለባበስ 1953-54 ዓ.ም የታየ ስዕል ነው። በዛ ጊዜ ወጣት ሴት ከጨለማ ወደ ብርሃን እንድትመጣ አድርጎ ይሰራል። ቀይ ካባ አልብሶ ነጭ እስከ ታች ድረስ እግሯ ድረስ የወረደ እንደ ጠበብ ያለ ልብስ አልብሶ ዘመናዊ አርጎ ጸጉሯን የድሮ ዘመናዊ አሰራር ወይም ደግሞ ጸጉሯን ተሰርታ እንግዲህ ያንን የሚያዩ ሰዎች ሊረዱት ይችላሉ። እንደገና እርምጃዋ አንድ እርምጃዋ እግሯ ነጠላ ጫማ ብቅ ብሎ በነጠላ ጫማ፣ ሁለተኛ ከጀርባ ሆኖ እና መሬት መሬት እያየች ነው የምትሄደው። ቀና ብላ ሰው አይደለም የምታየው። ሀሳቧን ሰብስባ ከአደይ አበባ ጋር ብቅ ነው የምትለው። የሴቶችን ልዩ ልዩ ትርጉሞች ነው የሰጠው። የአበባ ጊዜዋ ነው። አበባ ነች፣ ወጣት ነች፣ መካፈላ ነች፣ ልጅ የምትወልድ ነች፣ ነጻነት የምትፈልግ ነች። ነጻነቷን ለማወጅ በዘመናዊ አለባበስ የወጣች ነች። ከጓዳ ወደ አደባባይ እንድትወጣ አድርጎን ይሰራል።
አመሰግናለሁ። ሰዓሊ እሸቱ ጥሩነህ፣ አድማጮቼ የዛሬ 15 ቀን እንገናኝ።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስም horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን መገባደጃ ማምራታችን ነው።
አሁን የቀረን
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁ በናይል ሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና